ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ድቦለድ አንድ ለናቱ መጽሐፍ ትረካ ክፍል 3 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለተዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ነው ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ ነው።
ምዕራፍ 3 ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ ከጎንደር ግንብ ድረስ ነጋሪት እያስጎሰሙ እንቢልታ መለከትና ትሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግ ሹሞች በወርቅ ሳህንና ኩስኩስ እንዲታጠቡ በዚያ በጥንት ወግ በዚያ ቁልቁል ለመውረድ ያዘነበለው ዘር ካፋፍ እንደሚወርዱሃ ዘቅዝቆ እንዲወርድና መውጣት የጀመረው ባቀበት ቦታ ላይ ተርር ብሎ የደረቀ ባዶ ሳርና ባላው የሚገፋፋ ነፋስ እንዳገኘ እሳት በፍጥነት ወደ ላይ እንዲጋልብ በሚያዘወግ ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዥ የሆኑ ሰው ነበሩ። ልጅ ኃይሉ ምንም እንኳን ታላቅ ከሚባል ዘር ቢወለዱ ምንም እንኳን የቋራ ህጋዊ ገዢው አድርጎ የሚቀበላቸውና የሚከተላቸው ቢሆኑ ምንም እንኳን የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሰራ ቢመስል በዘመኑ እንደነበሩ አንዳንድ መኳንንት ውሃ ቀጠነ ብለው የሚያቆልፉ ሲዘርፉት የኖሩትን ህዝባቸውን በየጊዜው እያመጹ የሚዘርፉ ሰው አልነበሩም። ገራቸውን እየደጋገሙ በመቁጠር የትውልድ ሀረጋቸውን ከታላላቁ ነገስታት ከነ ኢያሱ አዲያም ሰገድ፣ ከነ ፋሲለደስ፣ ከነ በቃፋ፣ ከነ ሱስንዮስ በማያያዝና እንዳይቆረጥ በመላ በመቀጣጠል እሱስ በምን ይበልጠኛል የሚል ዜ የሚያዘወትሩ ሰው አልነበሩም። በለስ የቀናው ሽፍታ 2300 ሌቦችና ነፍሰ ገዳዮች ቀማኞችና ቤት አቃጣዮች የተከተሉት እንደሆነ መጽሐፍ እያስገለጠ ኮከብ እያስቆጠረ ጠጠር እያጣለ ዘሩን ከሰለሞንና ከቀደማዊ ምኒልክ ያለዚያም ከነ ኢያሱና ከነ ፋሲል እያስጠጋ የሚቀጥለው የጎንደር ንጉስ ራሱ ለመሆን በሚመኝበት ጊዜ ይህም ቢቀር አንዱን የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ስልጣን ለመዘርጋት በሚያልምበት በዚያ የነንደልቡ ጊዜ የቋራው ባላባት ኃይሉ ከጥሌት ሁሉ የራቁ ሰው ነበሩ። የጮማ ቁንጣን የጠጅ ሞቀታ በያዛቸው ቁጥር በብዙ ንጹህ ሰዎች ላይ ከቀላል እስራት ከተከላ ከርግጫ ተገረፋት የሚፈርዱ መንግስት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑ ልጅ ኃይሉ በዚህ አይነት ልቅነት ከማይመሩ እግዚአብሔርን ከሚፈሩና ለሰው ከሚራሩ ጥቂቶች ደጎች መኳንንት መካከል አንዱ ነበሩ። የሁሉ መልካም ሰውነት ንቅያና ሽፍትነት አመፅና ግድያ አገርን መከፋፈል የወንድነት መሰረቶች በነበሩበት ዘመን እንደ ትልቅ ሰው ሳያስቆጥራቸው ኖረ። ከዛሬ ድረስም እምነቱ ተላልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሁኖም የሀያሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁ ነበር። ለሚያውቋቸውም ሳይለምኗቸው አቀረቧቸው፣ ሳያጠፉ በፍርሃት በደሏቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢ ያሉ መኳንንትን ሽማግሌዎችንና አጎቶቻቸውን ወደ ቤታቸው አሰርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቀው ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር እያበሉ ወንድሞቼ ወይ እንግዲህ ባላግብቼ በሰላም ላኖራችሁ አስቤያለሁ፣ እናንተስ ምን ታስባላችሁ? አሉ ልጅ ኃይሉ እንደመሳቅ እያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያት ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንዲሆነባቸው የልጅ ኃይሉ አነጋገርም ለቋሮቹ እንደንቆቅልሽና ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያልገባው ለሌላው ሊገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱ ዓይን በሌሎች ላይ እንደተተከለ ሁሉም ጭጭ አሉ። በዚህ ጊዜ በእድሜ ከሁሉ አረጋዊ ለልጅ ኃይሉ የቅርብ ዘመድና መካሪ የሆኑት ግራዝማች ዘለቀ ግራ አታጋባን እንጂ ጌታዬ ምን ማለት ነው? አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ፣ ደጃዝማች ማሩ መጥተህ ባል እንድታገባ ብለውኛል አሉ ልጅ ኃይሉ ፈገግታቸውን ከቀደሙ ቀነስ አድርገው። ሚስት ወይስ ባል? ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል፣ እኔ ግን ባል ብየዋለሁ። ስለምን ብዬ ጌታዬ? አግባት የተባልኳት ሴት የተጋበኛው ጌታዬ እህት ከመሆኗን በላይ ማንም እኩያ የትላምን አላገባም ብላ ይኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምኖበት ሳይሆን ሴትዮዋም ኃይሉ ልፈልጋለሁ ብላ ሳይሆን ለመሳሪያነቴ ተፈልጌ እሷም በወንድሟ ትዕዛዝና ምክር ተገፋፍታ የተቀበለችው ስለሆነ ተባልነቴ ሚስትነቴ ካሁኑ ጎልቶ ተሰምቶኛል አሉ ልጅ ኃይሉ። አይ እንኳን ከነሱ መጣ እንጂ ለሴት ጉልበት ነው ይህን ያህል መጨነቁ? ቋራ እንጂ ደንቢያ አትቀመጡ፣ የሴት ግርማ ከንፈሯ እስከሚሳም ነው ይሉ ነበር ባሻጓሉ በሰማይ ነፍሳቸውን ይማረውና። ጊዜ ነው እንጂ እንኳን ባሏ ጌታው አልነበረም። ለመሆኑ ማሩ ማን ነው? የደንቢያ ጉርና ገፊ አጓት ዛፊ ዘር አይደለም? ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ኮነና ነው እንጂ ከእርሱ እህት ጋር መጋባት ለአንተ ይህን ያህል ከብዶ የሚታይበት ምክንያት ነበር? አሉ ግራዝማች ዘለቀ። እሱስ እንዳልከው ይሆናል፣ ግን ሁሉም የሚሰራው በጊዜ ስለሆነ ነው ይህን ያህል። ለመሆኑ ሴትዮዋን ታውቃታለህ? አውቃታለሁ። እንዴት ናት? በመልኳና በኩራቷ ታላቅ ወይዘሮ ትመስላለች። ጠባይዋስ? እሱንማ እንግዲህ ወደፊት ልናይ ነዋ። ቢሆንስ የኩሩ ሰው ጠባይ ምን ያህል ያስደስት ብለህ? እሱስ አይባልም። እያንዳንዱ ሰው ውስጡ ኩሩ ሳይሆን ያው ቆዳው ኩሩ፣ ጠጉሩ ክፉ ይሆንና ኩሩ ይመስላል። ሲቀርቡት ጊዜ ሲለምዱት ጊዜ ገራም ትሁት ቸር እንዲያው ደግ ሰው ይሆናል። የታየን ሳታጫት ያጨች ሴትም ስታያት ኩሩ መስላ እንደሆነ አብርሃም ስትኖር ኩሩ ላትሆን ትችላለች። ደግሞ የሴት ኩሩ ክፉ አትምሰልህ፣ ራሷ ተከብራ ባሏን ታስከብረዋለች። አይነ ቀላዋች አረማመደ ቀለብ ለአባሴት ራሷ ቀላ ባሏን ታቀላለች አሉ ግራዝማች ወደ ቁም ነገሩ ገባ ብለው። መቼም ቢረባም ባይረባ ግቢው መሞከሩ አልቀረ አሉ ልጅ ኃይሉ። አዎ ይሞከር ይገባዋል አሉ ግራዝማች። ግራዝማች ገና በእንጥልጥል እንዳሉ ባረምባራስ ቋሉ ምግቡን አቋርጠው ሊነሱ ሲሉ ልጅ ኃይሉ ቀደሙና እንዴ ምን ማለት ነው ባረምባራስ? ይሄማ ግፍ ነው። እኔ ተማእድ በልጣለሁ እንዴ? እኔ እኮ ተርጉስ በላይ ነው። ቆጭ ባልና ንገረኝ አሉ። እሱንስ እሺ፣ ግን እኔ የምለው ለመሆኑ ለጉዳዩ ለጌታዬ የተላከልህ ነገር አለ አሉ ባላምባራስ ቋሉ። እሱስ በልዩ ልዩ መንገድ እኔ እንድጠይቅ ተተደረገ በኋላ ደብዳቤም ተጽፎልኛል አሉ ልጅ ኃይሉ። አውሮፓም ያውቀዋል። እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ። አዎ የሚገባ ነው። ደብተራ በሪውን እስቲ ያን ደብዳቤ አምጣልኝ አሉ ልጅ ኃይሉ። ደብተራ በሪውንም ተነስቶ ወደ ሌላ ክፍል ሄደና አንድ ወረቀት ይዞ ተመለሰ። እስቲ አንብብልኝ አሉ ልጅ ኃይሉ። በዚያ ያሉት ሁሉ አይናቸውን እስከ አይኑ ድረስ በጠመጠመውና ቀጠን ረዘም ባለው ደብተራ ላይ አሳርፈው በቀጥታ ለማዳመጥ ተዘጋጁ። ደብተራ በሪውን ንባቡን ቀጠለ። የድረስ ሰማምነ ተወዳጄ ለቋራገሽ ተልጅ ኃይሉ ወልደ ጊዮርጊስ ለጤና ፍጅጉን እንደምን አለ? እኛ በእግዚአብሔር ቸርነት ተነሰራዊታችን ደህና ነን። እንዳሽከራችን ብቻ ሳይሆን እንደ ወንድማችን ስናይ የቆየን በመሆናችን ምስክር የሚሆን የምስራች ልከንልሃል። ምንም እንኳ ከልብ እንደምንወድህና እንደምናምንህ ብታውቅ ታማኝነትህን ይበልጥ ለማጠንከር ከኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እነ ሊቀ ካህናት ላከውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩንና ይለምኑን ስለነበር የእነሱንም ቃል ያንተንም ትልቅ ሰውነት አይተን እንደ አይናችን ብረት የምንጠነቀቅላትን እና የምናፈቅራትን እህታችንን ወይዘሮ ወለተ ተክሌን እንድታገባ ፈቅደንልሃል። ከእንግዲህ ወዲህ የራስህ ሚስት ስለሆነች በሚመችህ በማንኛውም ጊዜ ሰርጉን አዘጋጅተህ ክንዷን ልትረከብ ትችላለህ። እኛ በዚህ የበለጠ ስጦታ በዚህ የበለጠ ባለሟልነት ለማንም ሰጥተን ስለማናውቅ ባጋጠመ ታላቅ ዕድል ምንም ሰጪው እኛ ብንሆን የምስራች ለማለት ተወዳጆች ጋር ልንደረብ ይገባል። ምንም እንኳ እስከ ዛሬ ድረስም ያየንብህ ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ከዚህ የበለጠ ምክንያት አይኖረንም። ሰላም እግዚአብሔር ተወላችን ጋር ይሁን አሜን። ማህተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አጓሪሃ ለጎንደር። ደብዳቤው ተነቦ እንዳለቀ በቤት ውስጥ ጊዜያዊ ጸጥታ ሰፈነ። ሁሉም በየራሱ እንደሚያስብ አንገት አንገቱን ወደ ምድር አቀርቅሮ ዝም አለ። ዳዲያ ምን አለበት አሉ ግራዝማች ዘለቀ። እሱስ ምንም የለበትም ብቻ አሉ ልጅ ኃይሉ። ቅር የሚያሰኝ ነገር አለበት እንዴ? ተለመን እንጂ አለመን። ነገሩ የተገላቢጦሽ ሆነና ነው እኮ ደስ ያላለኝ። አይ እንኳ ምንም አይደለም። በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጅ ኃይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬስ ስለዚህ ሁላችሁ አስተያየት እንዴት ነው? በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጅ ኃይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬስ ስለዚህ ያላችሁ አስተያየት እንዴት ነው አሉ። ምን ቸገረን? ለዝምድና ሲፈልጉን ዘመድ እንሆናለን። ታስከፉን ደግሞ የተከፉት ሁሉ የሚያደርጉትን እናደርጋለን። አሉ ቀኝ አዝማች ባህሩ። አይ ምንም የሚያስቸግር ነገር ያለ አይመስልም አሉ መምህር ዘሩ። ዛሬ እንግዲህ መልሱን ደብዳቤ በሰሎ መልአክ ሊኖር ነው። ተከዛመዱ አይቀር ቅርታ ሊኖር አያስፈልግም። ደብዳቤውን ጥሩ ሆኖ ሊጻፍ ይገባል። ተጫማተን ወድቄ አጓራ የቃም ጭቃ የጋስኩ የቢሩ መሳፍን የሚሸነገሉባቸው ቃሎችን በቸልታ እንዳይታለፉ ማድረግ ይገባል አሉ ግራም ማይዘለቀ በተለመደው ጣፋጭ አነጋገራቸው። ሁሉም ሲስቁ ፈጥ ብሎ የቆየው አዳራሽ ቡካታ ተሞላ። ንግግሩ በዚህ ላይ እንዳለ ልጃይሉ አዝማሪው ተጠርቶ እንዲገባ አዘዙ። አዝማሪ ሙላት ነጭ ኩታውን አደግድጎ በነጭ እጀ ጠባቡ ላይ መሰንቆውን አንግቶ ገባ። ሊቀካህናት ላቀው አልቧ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ልጃይሉ እስከ አዝማሪው ድረስ በዚያ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጽዳት የፊታቸው ወል ጥራት ቤቱን በቀለመ ደማቅ አበባ የተሞላ አስመስሎት ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ሊቀ ካህናት። አሁንም አዝማሪውም ጠጅ ለሊቀ መኳንንት ሙላቱ ዘፈኑን ከመጀመሩ በፊት ሁለት የጎሽ ኮልባ ጠጅ ተሰጠውና አከታትሎ ጅው ጅው ካደረገው በኋላ አይኖቹን ወደ ጣራው ሰቅሎ ተለል ብሎ ከወረደው ጢሙ ጋር ወደ ላይ አንጋጦ ሲያይ አቡነ ተክለ ሃይማኖት ሰባት የባቄላ ፍሬዎች እየበሉ የሚጸልዩበትን ጊዜ በማስታወስ የሚሳለውን ስዕል መስሎ በጎፈሬውም ቢሆን በተፈጥሮ ትልቅነት አይታወቅም ትልቅ ከሆነው ራሱ ጠበብ የሚል መስሎ የሚታይ ድረሱን ጥቂት ግንበት አድርጎ በዚያ ጠፈር በሚሰነጥቅ ድምፁ ዘፈኑን ጀመረ። ለተራቆተው ልብስ ለራበው እንጀራ ያባት ጋር ባገር እንደምንሽ ቋራ ለጠማው ጠጅ አለ የተራበም ይብላ ግን ጠላ እንዳትሉን ቋራ አይወድም ጠላ። የደምቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ይህን በገጠመ ጊዜ ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያመሰግንና ሲያሳጥም ልጅ ኃይሉ እዚያውኑን መልሰው አሉ። አዝማሪውን መለሰና የደምቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ልጅ ኃይሉ ቀበል አደረጉና እስቲ ደህና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደህና ቆዩኝ አለ። ልጅ ኃይሉም ግጥሙን ቀጠሉ። እስቲ ደህና ቆዩኝ በደህና ሰንብቱ ዘመዶቼ ሁሉ በመጣም መጣሁኝ አጋጣሚ ሆኖ ብቀር ቀራስ በሉ ለሄድ ነው ጣቆሳ ለሄድ ነው አለፋ ለሌላም አይደለ ወተቴን ልገፋ ወተት ገፋለው እጄ ወደ ጣና ረግቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያዜም በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ሌሌሌሌ እያለ ሌላ ግጥም ይተባበቅ ጀመር። በግጥም የታወቁት ቀኝ አዝማች ባህሩን ቀበል አደረጉና ለምንም ለምንም አናልፍም ባለፋ ደምቢያ ጉርና ያውቃል በለመደው ይግፋ ደምቢያ በማር ከብሮ ምንም ጠጅ ቢያንሰን ወደ ደምቢያ እንወጣም ለማር ብር ይዘን ማሩ በደምቢያ ውስጥ ቢኖርም ባይኖር አጓት አጓት እንጂ መችላል ማርማር በል አሉት። አዝማሪውም የራሱን ድምፅና የልጅ ኃይሉ ጠጅ ተዋህደው ስሜቱን ስላጋጋሉት በግጥም እየተደጋገመ እንደሚነሳው የደምቢያ ጉርና እየተወናጨፈና እየተናጠ አንዳንድ ጊዜም ወለሉን በግሩ እየደለቀ ዘፈኑን ያቀልጠው ነበር። ግራዝማች ዘለቀም ከዚህ ቀጠሉና ምንም እንኳን ይዘው ቢርቅለው ተሱ ረክቷል ተገፍቶ ይውጣልን ቅባቱ በበጋይ ጥንጂ የማርጠጅ ሊጠጡ ብርዝ ጠጃቱም በግብ ይስተመጡ በአሉት አድማሪው ይህንና ይህን የመሰለ ግጥም እየተቀበለ ሲዘፍ ሳቁና ውካታው ከግብዣው ጋር ሲቀጥል ከቆየ በኋላ በተጀመረው ውይይት ላይ ሰፊ ምክክር ሲደረግበት አመሸና በልጅ ኃይሉና በወይዘሮ ወለተ ተክሌ መካከል እንዲደረግ የታሰበው ጋብቻ የማያስገባ መሆኑ ታምኖበት የቋራ መኳንንትና ልጅ ኃይሉ ተስማምተውበት ሁሉም ወደ የቤቱ ሄደ። ምዕራፍ አራት ወይዘሮ ወለተ ተክሌ። ወይዘሮ ወለተ ተክሌ የልጃት ማች ማሩ እህት የወይዘሮ ቃልጣሽና የልጅ ኃይሉ ንብሉ ልጅ ናት። ባል የሚባለው ጉሸፋኝ ካላገባ አንድ እግዜር አይበለውና አስርም ቢወልዱ ወይዘሪት እንጂ ወይዘሮ ማለት አይገባም የሚል ጣጣ ባገሩ ስለሌለ ድንግልም ብትሆን እንዲያውም ባትሆን ለጋ ወጣትም ብትሆን አሮጊት ብቻ የሴት ሶታ መለያው ካላት ወይዘሮ ትባል ነበርና ወጣቷ ወለተ ተክሌም ወይዘሮ ወለተ ተክሌ እየተባለች ትጠራ ነበር። ስለ ውበቷ የሚናገሩ ሰዎች ሁሉ ጥርሷ በረዶ፣ አይኗ ኮከብ፣ በጠቅላላው አንገቷ፣ ባቷ፣ ሽንጧ ይህን ይመስላል ከማለት ያያት ሁሉ ልቡ የሚጠፋላት መኳንንቱ በእውናቸው ድሆች በህልማቸው በምኞት የሚባክኑላት ነበረች እያሉ መናገሩ ይሻላል ይላሉ። ይሁንና የነ ደንቢያ፣ የነ ፎገራ፣ የነ ጨፈር፣ የነ ለፋ ልጃገረዶች ባንቀልባ እንዳሉ ሲታጩ በስድስት በሰባት ዓመታቸው ሲዳሩ እንደ ድብ ሆኖባት ከአስር እስከ አስራ አንድ ዓመታት ስትሳች የምትቆየው ቁሞቀር እየተባለች ስትሰደብ ኃይሉ ልጅ፣ የአያልጣሽ ልጅ፣ ከዚያም በላይ የጀግናው ማሩ የእህት ልጅ ወለተ ተክሌ በሀያ ዓመቷ ያለባል ትገኝ ነበር። እንደ ሀገሩ ወግ ቢሆን ኑሮ ጡቷ ብዙ ሕፃናት አሳድጎ ቆሮንቾ ሆኖ መውደቂያው ጊዜ ነበር። ግን ከማንም ደረት ገና ስላስታሸ የአንድ ሕፃን አፍ እንኳ ስላልሳበው ከአስራ አምስት እና ከአስራ ስድስት ዓመቷ ላይ እንደነበረችው ጡቷ ጥልፉን ቀሚሷን ብቻ ሳይሆን ከላይ የደረበችውን ኩታ ጭምር እንዳጎበር ወደ ላይ አንገርቦት ይታይ ነበር። በየአቅጣጫው እየዘመቱ በየድንኳኑ ስር እያደሩ ሲንከራተቱ ከሴቶች ጋር እንደ ልብ ለመዝናናት ብዙ ድል ያልነበራቸው የደጃዝማች ማሩ መኳንንትና ወታደሮች ወይዘሮ ወለተ ተክሌን ከልፍኝ ወደ አዳራሽ ወይም ከአዳራሽ ወደ እልፍኝ አለፍ ስትል ሰረቅ አርገው ለማየት በቻሉበት ጊዜ ሁሉ በእውን አይሞከር እንጂ በህልም ምኞታቸው እንደሚፈጸም አብዛኞቹ ይናገሩ ነበር። አንድ ቀን ደጃዝማች ማሩ ወገራ ሰንብተው ሲመለሱ ወይዘሮ ወለተ ተክሌ አጎቷን ለመቀበል ከአጥሩ ውጭ ከአበቦች ሁሉ ተለይቶ የፈነዳ አበባ ወይም የናፋና እንጉዳይ እያሉ እንደሚጠሯት ሁሉ ተገላጣ ሜዳ ላይ ብቻውን የወጣ እንጉዳይ መስላ ልዩ በሆነ ውበት እንደቆመች ካዩት ሰዎች መካከል ባልንጀሮች የሆኑ ሁለት ወታደሮች በበነጋው እንዲህ ብለው ተነጋገሩ ይባላል። ጓዴ ዛሬ በህልሜ ያየሁትን ብነግርህ ይገርምሃል አለ አንደኛው ወታደር። ምን ነበር ጓዴ አለ ሁለተኛው። ደሃ በህልሙ ቅቤ ማይጠጣ ንጣት በገደለው ነበር የሚባለው ምሳሌ ሐሰት የለበትም። ዛሬ ማታ በህልሜ እኮ ወይዘሮ ወለተ ተክሌን እንዴት ልበልህ ልክ እንደ ባሏ ሁኜ አደርኩ። እንዴት አገኘሃት እባክህ? ሰው በህልም ሁለት ይሆናል ማለት ነው? እኔ እኮ ከኔ ጋር ብቻ ያደረች መስሎኝ ነበር። በዚህ መንገድማ ተደጃዝማች ማሩ አሽከሮች አንዱ ሳይቀር አብሯት አድሯል ማለት ነው። አንተማ አገኘሃት እንዴ? ዛዲያ ምኑን ነው የምልህ? ዶባኔ ነህ ማለት ነው። በህልም ነው የተቃማነውና ጠቡንም በህልም ብናደርገው አይሻልም? ደሞስ ባንድ ጊዜ ለሁላችንም ሆን ተቻለች ምን አጣላን? ሁለቱ ጓደኞች ይህን ተገላልጠው ይቀላለዱ እንጂ ካጎቷ ከደጃዝማች ማሩ በቀር በዚያ ግቢ ከሚገኝ ሱሪያ ልቆ የሚሄድ ወንድ መካከል ወይዘሮ ወለተ ተክሌ በህልሙ ያላስደነገጠችው አንድ እንኳ አይገኝም። ወይዘሮ ወለተ ተክሌም ሳይፈልግ በግድ የሚሳበው የጎረምሳው የመካከለኛ ሰው ጠና ያለ ሰው የመኮንን የተራ ሰው የቆንጆ የቁንጋ ሰው አይን ሁሉ ይያረፈባት በዚያ ሁሉ ምቾትና ሰላም ላይ ተቀምጣ በዚያ የእሳትነት ዘመኗ እሷም በፍትወተ ስጋ ሳትቀቀል ቀረች ማለት ሰው ሆና አልተፈጠረችም። እንዲያው እንደመልኳ መልአክ ናት ማለት ይሆናል። ነገር ግን ክብር መጠበቅ የሚባል የታላላቅ ሰዎች መከራ አለ። በተለይ ታላቅ የምትባል ሴት ክብሯን ለመጠበቅ ተቃጥላም ነዳም ፍላጎቷን መፍታት ነበረባት። በጊዜው በምንም ሁኔታ ወደን መቆጣጠር ስለማይቻል አንዲት ወይዘሮ ውጭ ልወስልት ብትል ከዲቃላ በፊት ወሬውና አሜቱ ከአገር የሚያጠፋ ነበር። ከቤት አመሌን ልደብቅ ብትል ስንቱን መኳንንት እየናቁ የገብሬ ወይም የሰጠች የልጅ እናት መሆን አለ። ስለዚህ የሚያዋጣው ብዙ ሳይቆራሩ ብዙ ሳይቀሉ እኩያዬ ነው ባይባልም ወደ እኩያነት ይጠጋል የሚሉትን ባል ሳያመልጥ ማግባቱ ብቻ ነበር። መደዴ ሴቶች ስለ መደዴ ባሎች ባልና ጉንፋን አይጠፋም እያሉ የሚናገሩ ቢሆንም እንደነ ወይዘሮ ወለተ ተክሌ ላሉት ወይዛዝ የሚመጣው ባል እንደ ጉንፋን ርካሽ ሊሆን ስለማይችል ባልና ታመለጠ አይያዝምና ሳያመልጥ ተጠንቀቁ የሚባለውን ምሳሌ አስታውሰው ቶሎ ማግባት ነበረባቸው። ምናልባትም ስህተቱ ከወይዘሮ ወለተ ተክሌ ብቻ ላይሆን ይችላል። በዚያ ጊዜ አንድ መስፍን አንድ ቆንጆ ልጅ ካለችው አንዱን የሚያሰጋ መኮንን ለማሰር የታመነች አምባው ነበረች። ስለዚህ ደጃዝማች ማሩም በህዝባቸው ፊት እንደሚደረደሩ ሳይሆን በዚህ ዘዴ ብዙውን ጊዜ ይጠቀሙበት ስለነበር በወለተ ተክሌችን ሊታሰር የሚገባውን ሰው ሲያማርጡ መቆየታቸው አልቀረም። አንድ ቀን ጠዋት ደጃዝማች ማሩ ወይዘሮ ወለተ ተክሌን ወደ እልፍኝ አሰሯት። ጉዳዩ የቆይታ ስለነበር ማንም ሰው ወደ እልፍኝ እንዳይገባ ታዘዘ። ወይዘሮ ወለተ ተክሌ ገባችና ችቦ አይሞላም ወገቧ እንደሚባለው ሳይሆን ያ ከደልዳላ ቁመቷና ከሙሉ ሰውነቷ ጋር ተመጣጣኝ ነው የተሰራ ወገቧ እስኪሰበር ለጥ ብላ እጅ ነፍታች። እንደምን አደርሽ የኔ እናት? ቁጭ በይ አሉ ደጃዝማች የታቸውን ልጅ ትክ ብለው እያዩ። ምንም እንኳ ዘወትር ከዓይናቸው እንድትርቅባቸው ባይፈልጉ በእርግጥ የባል ጊዜ እንደተላለፋት የቤት እመቤት የልጆች እናት ከመሆን ታግዳ እንደተቀመጠች በጣም ሊገነዘቡት የቻሉት በዚህ ቀን ነው። ከዚህም በላይ ቆንጆዋ እህታቸው ወይዘሮ አልጣሽ የቆንጆ ቆንጆ የሆነች እህት እንደተኩላቸው ልብ ብለው ለመረዳት የቻሉት በዚህ ጊዜ ነበር። ደጃዝማች እንደ ብዙዎቹ አጎቶች ሁሉ የእህታቸው ልጅ ልክ እንደ ልጃቸው ይወዳሉ። የእህት ልጅ ባይወልዱትም ልጅ እንደሚባለው የሚወዷት እህት የወለደችው ልጅ ያው የራስ ልጅ ነው። በተለይ አንድ ሰው ገድሎት ወንድሞቹ ደሙን ሳይመልሱ ዝም ቢሉ እንኳ ወንድ ልጆች ያሏት እህት ካለችው በነጋ በጠባ የምታፈሰውን በዋ ልጆቿን አስገድዳ የወንድሟን ደም ታስመልስ ነበር። ከአንድ እናት ከአንድ አባት የተወለዱ ልጆች በዝምድናም ሆነ በፍቅር ከአባትና ከልጅ ወይም ከእናትና ከልጅ ይበልጥ ይቀራረባሉ ይባላል። ስለዚህ ከአንድ እናት ከአንድ አባት የሚወለዷት እህት ልጆች የራስ ልጆች ናቸው ተባሉ። ስጀት መሽማሩ የታቸው ልጅ ከልጃቸው ከወርቋቁል እንደዚያ ተንሰፍስፈው ይወጡ የነበረበት ምክንያትም ይሄው ነው። ወይዘሮ ወለተ ተክሌ ቁጭ እንድትል ከተነገራት ቆየት ቢልም አጎቷን ከእግዚአብሔር ቀጥላ ተፈራ ታከብርና ትወድ ስለነበር አንድ ጊዜ መነገር ብቻ ቁጭ ልትል አልደፈረችም። ቁጭ በይ እንጂ የኔ እናት አሉ ደጃዝማች አሁንም ደግሞ። ድምፃቸው ከፈጣን አነጋገራቸው ጋር አንድ ልዩ ጣዕም ነበረው። ወይዘሮ ወለተ ተክሌ እጅ ነሳችና በደጃዝማች ትይዩ ባለው ቋንቋ ወንበር ላይ ተቀመጠች። አንዳንድ ሰዎች ለሚወዱት ሰው ከልክ በላይ ተጨናቂዎች ናቸው። ሲነጋገሩት፣ በጥጉ ሲቆሙ፣ ሲቀመጡ፣ ሲጋብዙት፣ ሲጋብዛቸው የሚያደርጉት ልጅ የሆነ ባደረጉት ያለመካት ስሜት እንደሚታይባቸው ደጃዝማች ማሩ ብዙ ሰው አይውደዱ እንጂ ለጠሉት የዲያብሎስ ዲቃላ የሆኑትን ያህል ለሚወዱት ሰው እንደዚሁ ሙት ነበሩ። ስለዚህ ወይዘሮ ወለተ ተክሌ የእህታቸው ልጅ ተቀምጠው ያስወለዷት የሀያ ዓመት ኮረዳ ወተት በብርጭቆ ፍትፍት በጣታቸው ዘው እየመገቡ ያሳደጓት ብትሆንም በሕፃንነቷ ወራት ሳለም እስቲ ሙጭትን አምጪልኝ እያሉ ሲታቀፏት ብዙ ቀን ከሱሪያቸውና ከእጀ ጠባባቸው ላይ እየሸናች ታዲያም ይህች ሽንታም ልጅሽ እኮ ልቴን አበሰበሰችው እንቺ ውሰጅልኝ ይሏት የነበረው እንዲያውም አንድ ቀን ሽንት ብቻ ሳይሆን ከሽንት ወፈር ያለ ቢጫ ነገር በእጀ ጠባባቸው ስታስታቅፋቸው ጊዜ እንደ መሳቅ እያሉ ታዲያም የዛሬውስ የጉድ ነው ነይ የልጅሽን ጉድ ይብኝ ሲሉ ወይዘሮ አልጣሽ ከጓዳ ብቅ ቢሉ የወንድማቸው እጀ ጠባብ በልጃቸው እንትን ሆኖ ቢያዩት ወንድም አለ ጭቃቦ አበላሸችህን ብለው በጭናቸው ላይ አነሱላቸውና እንደ መሳቅ እያሉ አንቺ ከዘና ወንድምን ያበላሸሽው ብለው ባንድ እጃቸው ከደረታቸው ላይ ጠጋ አድርገው ይዘዋል። ባንድ እጃቸው ቂጧን መታ መታ ሲያደርጓት ትኩር ብላ አየቻቸውና ቂጧን ቁጥር አድርጋ ብላ ማልቀስ ስትጀምር ተይው ተይው ይበላሽ በገዛ ወንድምሽ ልብስ ምን አባቱ ተይው ሲሉ ራሳቸው ብድግ ብለው ተይው ተይው እያሉ ጉንጯን የሳሙት እስከዚህ ቀን ትዝ የሚላቸው ቢሆንም የአሁኗ ወለተ ተክሌ የአሁኗ ላይን የምታስፈራ ወጣት ወይዘሮ ከዚያች ሕፃን እጅግ ርቃ እንዲያውም በእርግጥ ያች ሕፃን እንዲህ ሆነች ብሎ ለማመን እንኳ የምታስቸግር ሁና ታየቻቸው። ሊነግሯት የፈለጉትን ለመንገርም ልክ እንደ ታላቅ እንግዳ ፈሯት። ፈራ ተባሲሉ ቆይተው ልክ እፍረትና ቅርታ እንዳለበት ሰው በተዘጋና ዝቅ ባለ ድምፅ የኔ እናት እንግዲህማ አንድ ጓደኛ ልፈልግልሽ እንጂ አሏት። ወለተ ተክሌ በዚህ ዕድሜዋ ጓደኛ ልፈልግልሽ ስትባል ፈትል የምታፋት ትላት ስቤት የምታሳፋት ደንገጥራ ለመሆኑ በቅጽበት ስለገባት አንገቷን ደፋ አርጋ ዝም አለች። ደጃዝማች ቀጠሉና መቼም ፈላጊሽ ብዙ መሆኑን አንቺም አትፈጪው፣ ግን ተቋራ፣ ተወገራ፣ ተንፍራት፣ ተደንቢያ መኳንንት የምትመርጭውን ንገሪኝ አሏት። በዚህ ጊዜ ደጃዝማች አንዳዋ ገና ወደ ከፍተኛ ስልጣን ወጥተው አልታወቁ ስለነበር ከደጃዝማች ማሩ ትዝ አላሏቸውም ነበርና ተቁጥር አላገቧቸውም። አንገቷን ደፍታ ዝም አለች። ከመጀመሪያው ጥያቄ መደረጉም ልጅቷ ማን መሆኗ ታይቶ ነው። በእድሜዋ የደረሰች ደንበኛ አስተማሪዎች እየተከተሉላት ለብዙ መሀይምና ሰሞነኞች መምህር ለመሆን እስከምትችል የተማረች መልኳ ብቻ ሳይሆን ጠባይዋ፣ ቆራጥነቷ፣ ሰዎችን ለማዘዝ የተፈጠረች መሆኗን የሚናገሩላት በተራ ወይዘሮ አይን ልትታየም ማትችል መሆኗ አይቶ ነው። ግን ምንም ቢሆን ሴት መሆን አይቀር። አንዷ ታላቅ ሴት የእሷ የሆነ ወይም የሚሆን ወንድ ስም ሲነሳ ማፈር መሽኮርመም የማይቀር ነገር ነው።
የጀትቼውማ አይነሳ የሴትና የወንድ ጉዳይ ታላቅ ክብር ያለው ሚስጥር በመሆኑ ወሬው ሲነሳ ሴት የሆነች ሁሉ አንገቷን ከመድፋት በቀር የወሬው ተካፋይ መሆን ፍጹም ብልግና ነበር። በተለይ ልጃገረድ እከሌ የሚባል ሰው አሽቶሻል ሲባል ሰምታ ነው የዚያን ሰው ፊት የምታይ? በጭራሽ። እርግጥ ነው ወይዘሮ ወለተ ተክሌ እስከዚህ አልነበረችም። ቢሆንም አይናውጣ ደረቅም አልነበረችም። የባል ነገር መታሰቡ ሲነሳባት አፈረች፣ አንገቷንም አቀረቀረች። ደጃዝማች ማሩም ችግር የሆነባቸው መጀመሩ ነበር እንጂ ከጀመሩት በኋላ እፍረቱ ስለቀለላቸው እንግዲህ እኮ ልጅነት የለም ራስሽ አስበሽ የምታደርጊው ነገር ነው የሚቻልሽን መርጠሽ ንገሪ አሏት። ወለተ ተክሌም ደጃዝማች ማሩ ሊያዩት ያልቻሉት መጠነኛ ላብ በእጇ ጣቶች ውስጥና በግንባሯ ላይ ችፍ እንዳለ አንገቷንም ወደ መሬት እንተቀበረች። ጌታዬ ለመረጡት እንጂ እኔ ምን አውቃለሁ አለች ተፍረት ጋር። እንኳን ደጃዝማች ማሩን ያህል ሰው ማንም ቢሆን ከጭቃ ሹምነት በላይ የሆነ ሹመት ካለው በአካባቢው ሕዝብ ዘንድ ታላቅ ጌታ ሆኖ ይታይ ነበር። እግዚአብሔር ከተራ ሕዝብነት አውጥቶት ከተገኘ እናት እንኳ ልጇን ጌቶች እርሶ እያለች ትናገረው ነበር። እነ ታላቅ እህት፣ እነ ታላቅ ወንድም፣ እናክስ እናጎት እና ብራስተ ግማ መቼም አፉ እስኪቆረጥ ጌቶች ማለት ወገቡ እስኪቆረጥ እጅ መንሳት ነበረበት። ለምን ለሰው መርጦ ለሹመት ተንጨት መርጦ ለታቦት እንደሚባለው ከሰው ተመርጦ ተሹሟላ፣ ከሰው ተመርጦ ተቀብቷላ። በዚሁ ደንብ ነው ወይዘሮ ወለተ ተክሌ እንደዚያ የምትወዳቸውንና እንደዚያ የሚወዷትን አጎቷን ጌታዬ ያውቃሉ ያለች። ለቋራው ገዥ በድርሽ ቅር ይልሻል አሉ ደጃዝማች። ጌታዬ የተመረጡት ቅር የሚለኝ የለም አለች ወለተ ተክሌ። አይ ተፈቃዴ ላለመውጣት ብቻ ብለሽ ሁሉንም ዝም ብለሽ አትቀበይ። ደስ የሚልሽን ብትመርጭም ያው የኔ ፈቃድ ነው። ከኔ ይበልጥ ለኔ ደህንነት ጌታዬ ስለሚያስቡ እሱ የሚመርጡት ሁሉ ይስማማኛል። እንግዲህ ያለ ቅርታ ተስማማሽ ማለት ነው? አሁን ምንም ቅርታ ባወድሽ የለም በጭራሽ። እኔ ተጌቶች የምደብቀው አለ? እስቲ እሙት በይ ማሩ ይሙት። ምዕራፍ አምስት የጉዞ አጋጣሚዎች ኪንት ልጅ አይሁ ከቋራ ተነስተው ወደ ደንቢያ ለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጥተው ወደ ወይና ደጋው ተንከል ከደረሱ በኋላ በጭጋ በኩል አቋርጠው ወደ ሰቀል ታመሩ። ከዚያ በሰቀልት ውስጥ ስመታላክ ሆነችው መቋሚያ ማርያም ሲደርሱ ከአራት ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጀብ በቅሎና ጋፈሱ ሁሉ ስለተዳከመ ወደ ባላገር ሰፈር ከመሰማራት ብለው በአንድ የዋርካ ዛፍ ስር ጥቂት ድንኳኖች አስተክለው አረፉ። ጊዜው የተራራው በጋ ወራት ከመሆኑ በላይ ሰዓቱ ከእኩለ ቀን አለፍ ብሎ ፀሐይ በጣም ያቃጥል ስለነበር ከተያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድንኳኑ ውስጥና አንዳንዱም ከዋርካው ስር ካሉ ቁጥቋጦዎች ቅጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ልጃይሉ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከሮቻቸውን ወደ ድንኳናቸው ጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ልጃይሉ ከውጭ የሚሰማውን ግርግርና ድምፅ ለይቶ ለመስማት ፊታቸውን ወደ ድምፁ አቅጣጫ አዙረውና ጆሯቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብረዋቸው ከነበሩት አሽከሮቻቸው ሁለቱ በፍጥነት ተነሱና ድንኳን ወጥተው ድምፁና ግርግሩ ወደ በዛበት ድንኳን ተደረሱ በኋላ ነገሩን አይተው ወደ ልጅ ኃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው? አሉ ልጅ ኃይሉ በርጋታ። ግንጥናል አለ አንዱ አሽከር። ለግንጥ ነው ታዲያ ይህ ሁሉ ግርግር? አሉ ልጅ ኃይሉ። የለም ሰው ነድፋ ነው። ማንን ነደፈች? ልጅ ዘውዴን። ከምኑ ላይ? የእግር ዘንጋቸውን ተግንባሩ ላይ። ግንጧ ሙታለች አመለጠች? እንጃ አላየውም። ከዚህ በኋላ ልጅ ኃይሉ ተነሱና ወደ ልጅ ዘውዴ ድንኳን ሄዱ። እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ሊነቁ የቻሉት በሙሉ ወደ ልጅ ዘውዴ ድንኳን ሄደው ድንኳኑ ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግፊያ ይተራመሳል። ልጅ ኃይሉ ወደ ድንኳኑ ሲጠጉ ሁሉም መንገድ መልቀቅ ጀመሩ። መንገድ እየተለቀቀላቸው ወደ ድንኳኑ ከገቡ በኋላ ድንኳኑ ያለ መጠን በሰው ተጣቦ አገኙት። እንዴ አፍናችሁ ገደላችሁት እኮ በየተራዩት እንጂማ ይሄማ ራሱን በሽታ ነው አሉ። ወዲያው ጥቂቶች ከልጅ ኃይሉ ጋር በድንኳኑ ሲቀሩ ሁሉም ድንኳኑን ለቀው ወጡና ከውጭ በድንኳኑ ዙሪያ አቆሙ። እግዚአብሔር ቀላል ያርግልህ፣ ምንጊዜ ነደፈችህ? አሉ ልጅ ኃይሉ። እንቅልፍ ሸለብ አርጎኝ ቆይቼ ወደ አንድ ጎኔ እገላበጣለሁ ስል ነደፈችኝ። ኦ እፎይ እናቴ እያለ ልጅ ዘውዴ መለሰ። ላብም በፊቱ እንደ ውሃ ይቀዳ ነበር። የጊንጥ ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቅ ሁሉ የሚያውቀው ነው። አይዞ በርታ፣ ምንም አይልህ። ለመሆኑ ጊንጧ ተገላለች? አሉ ልጅ ኃይሉ። አዎ እሱስ ገድያታለሁ፣ በድንጋይ ነው የጨፈለኳት አለ ልጅ ዘውዴ። የታለች ዛሊያ? አሉ ልጅ ኃይሉ። ተትንሿ ድንጋይ ስር ናት አለ ልጅ ዘውዴ ወደ ድንጋይዋ በእጁ እያመለከተ። ልጅ ኃይሉ ድንጋይዋን አነሱና ስንጣሪ እንጨት ፊቴ ብድግ አድርገው የሞተችውን ጊንጥ እያገላበቱ ተመለከቷት። ይህች ምንም የማትበደዋ ናት፣ ባለ ሶስት ክርክሯ ትንሿ ናት። ያ ባለ አምስትና ባለ ሰባት ክርክሩ ነው ክፉ፣ እሱ መቼም ተባብ አይሻልም አሉ ልጅ ኃይሉ። ኦ እንዴት አትጎዳ! ልቤ እኮ እንደ ጥሬ ቀለጠች አለ ልጅ ዘውዴ። እስቲ እግርህን ልየው አሉ ልጅ ኃይሉ። ይኸው እያለ ከጋቢው እግሩን ሲያወጣው እንዳንድ ነገር ተርፖል ብሎ አብጧል። እንዴ እንዴ አሉ ልጅ ኃይሉ በቁጣ። እንዴ ደንቆሮ ብቻ ነው እና የተሰበሰበው? ከእግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም በድግ አላፈራችሁትም? አሉ። ማንም መልስ ሊሰጥ አልቻለም። ለካ ተዚህ ናችሁና፣ በሉ አሁን ድግ፣ አረብ ምላጭና ዋግምት አምጡልኝ። እንዲያው ዝም ብላችሁ ከባችሁ ትንፋሽ መከልከል ብቻ ነው የምታውቁት። እኔ እኮ አሁን ባላየው ሁሉን አድርጋችኋል ብዬ ልሄድ ነበር አሉ ልጅ ኃይሉ። አይዋ በምላጭ ልታስቆርጠኝ ነው አለ ልጅ ዘውዴ እንደ ተራፋ የአክስቱን ልጅ ፊት አንጋጦ እያየ። መቁረጥ እኮ አይደለም ትንሽ ሸንተፍ ማድረግ ነው አሉ ልጅ ኃይሉ። መቁረጥና መሸንተፍ ምን ልዩነት አለው? እንዲያውም መሸንተፍ የሚለው ቃል ይበልጥ ያስፈራል አለ ልጅ ዘውዴ። ተመልሰ ህፃን ልትሰንዳ እንዴ አሉ ልጅ ኃይሉ። አይዋ በጊዮርጊስ ተወኝ፣ ምላጭ አልወድም። ሲቸግር እንጂ ማን ወዶ በምላጭ ይቆረጣል ብለህ አይዋ ትሞትልህ፣ በማማ ሞተኝ። ዝም በል ጅል፣ አማረብኝ ብሎ ነው። አይጣጣይ እንዲያው አይዋ አንድ ጊዜ ተተናገርክ እሺ አትል። እኔስ ተምላጩ ግንጧ ሲሻለኝ ነበር አለ ልጅ ዘውዴ ልክ እንደ ህፃን ልጅ ሊስቅም ሊያለቅስም የሞከረ እየመሰለ። ምላጩን የዛ ገመድና ዋገምት ይዞ አንድ ሰው ወደ ድንኳኑ ገባ። ልጅ ዘውዴ እንደ መሳቅም እንደ ማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላችሁን እንደማይቀርለት ሲያቀው ጭኑን በድግ እንደታሰረ አውጥቶ ሰጠ። ከዚያም እንግዲህ እንዳሻችሁ አርጉት እኔ እንደሆነ እግሬ በመላሽ ስትነካ ላይ አለና ፊቱን ወደ እንኳን ግድግዳ መለሰ። ተረባክ ዝምበል ሰው ይተቀባል አሉ ልጅ ኃይሉ። ተጠርሜዳ ሸሽቻለሁ ሰው የሚስቅብኝ አንድ ትንሽ ላጭ ተፈራሰው ስንት መሳሪያ ስታይ ልደፍር ነው አይዋሙት በመላጭ የታፌን ጫፍ የሚነቋት ደረቴን ባረድ ቢሰነጥቁት ይሻለኛል። ሁለቱን ግግር ሳያልቅ ልጅ ዘውዴ እግሩ ከተነተፈበት ቦታ ላይ በጠፍር ቢቴ ብጭር ያለ መስሎ ተሰማው። ማን ነገና ለመላጭ የተደገፈ እግሬን በጠፍር የምታቆስ አለ። ይልቅስ ቀና በል አለው መላጭ ያዘው ሰውዬ። እያየውን ቆረጥ ተቆጥቷል እኮ አለ ውሸት እውነቴን ነው ቀና በል አሁን ባትቀልዱብኝ ምን ቸገራችሁ አለ ልጅ ዘውዴ። ተነሳና በዋገም ሲሞክሩት አሉት ልጅ ኃይሉ። ልጅ ዘውዴ ቆርጡኛል ብሎ የጠበቀው ቁመው የሚመለከቱትን ልጅ ኃይሉን ከመሆኑም በላይ በጊንጧ መርዝ ምክንያት ደንዘዝ ብለው የነበረው እግሩ ሳያስበው ሲበጣ የፈራው ምላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተበጣው እግሩን ባየ ጊዜ ተገረመ። አራ ለካ ምላጭ እንዲህ ነው አያ አለ ልጅ ዘውዴ። ፈሪ አግኝቶ በፍራት አስጨነቀ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ። ልጅ ዘውዴ ልጅ ኃይሉ ያጎታቸው ልጅ ከመሆኑ በላይ ከሳቸው ሳይለይ አክስቱ ከሆኑት እናታቸው ጋር በማደጉና ቀን ልጅ በመሆኑ በጣም ይወዱታል። እሱን ለማበረታታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላብ በፊቱ ሲንቆረቆር ባላም አይዋ ስማትልስ በማማ ሞት ተወኝ ብሎ ያሳደጉትን በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እንባ ከዓይናቸው ሊያመልጣቸው በታላቅ መላ ነው ያስቀሩት። ከእግሩ ላይ ዋገምት ተክለው በጣም ብዙ የማይባል ጥቁር ደም ካወጡለት በኋላ ከዚያ ከነበሩት አንዱ ወደ ድንኳኑ ገባና እንዲያውም ረስቸው ነው እንጂ የጊንጥ መድኃኒት በድጌ ቋጥሬ ይዤ እኮ ነበር አለ። እስቲ አምጣው አሉ ልጅ ኃይሉ። ሰውየው ከድጉ አንድ ነጭ ስራ ወጣና በጥርሱ ፈርከት አድርጎ ለልጅ ዘውዴ ሰጠው። ምን ላርገው አለ ልጅ ዘውዴ። ቆርጥመህ የተነደፈውን ቦታና አካባቢ ቀባው አለ ባለ ጥሩ ሰውዬ። ልጅ ዘውዴ እንደተነገረው ወደ አፉ አግብቶ ቆርጠም ቆርጠም ሲያደርግ ስሩ በጣም ስለመረረው ፊቱን ኩስኩስ አድርጎ ኮሶ አስመሰለና ኦፍ ምሬቱ አንጀት ይቆርጣል አለ። ቶሎ ቆርጥምና በእጅ ላይ እንትፍ ብለህ ቀባው አለ ሰውየው። ልጅ ዘውዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው የልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖና ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነችና በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ። እኔ በዚህ ገደቢት ቦታ አልቆይም፣ በቅሎዬን ጫኑልኝና ሳዘግም ልቆይ አለ ልጅ ዘውዴ። ያንተ በስሎ አመለኛ ቢጤ ናት፣ ጭልጋ ጥግ ያደረገችን አይቻለሁ። አንተ ሳሞንን ጫን፣ እኔ ባንተ እሄዳለሁ አሉ ልጅ ኃይሉ። አይዋሙት አሁን ተሽሎኛል፣ የመላጭ ስም ሲጠራ ነው ጥሎኝ የጠፋ። ፍርሃቱ እንደሆነ ያጠፋው እንጃ አለ ልጅ ዘውዴ። ከዚያም መድኃኒት የሰጠውን ሰው በአይኑ ፈለገና አንተ ይሄ መድኃኒትስ ምላሴን ለዘለዘኝ፣ ምላስ ይጎለጉላል እንዴ አለ። አዎ ትንሽ ይለዘልዛል፣ ትኩስ ነገር ስትጠጣ አሁን ይተውሃል አለ ሰውየው። አሁን ለዚህ ብዬ መንገዴን አስቁሜ ቡና ፍሉልኝ ይበት አለ ልጅ ዘውዴ። ታመመህ ለምን ቆይተን አይፈላልህም አሉ ልጅ ኃይሉ። ምንም አይለው እኮ አለ ባለስሩ ሰውዬ። ደህና ነኝ ኧረ አለ ልጅ ዘውዴ። በል በታሞ እንዳይሆን አሉ ልጅ ኃይሉ። አይዋ የኔዋ እኮ ምንም አትለኝ፣ አውቃታለሁ ግምናት፣ ለታመመ ሰው አትሆንም። ዛዲያ በአንተ በቅሎ ላይ ልሄድ ነው? ያምህ እንኳ በቅሎዬ እኔስ ብሸከም ምን እኖራለሁ። እሺ እንግዲህ እሄዳለሁ። በቅሎዎችም አጋሶሶችም ተጭነው ጉዞ ተጀመረ።
አክደላፋፉላይ ጆት በረከተ የሴቱን አናውቅም ወንዳንድ ሰሞት አይናዩ ፍርክባይ የምሽሽ መቅደላ መቅደላ ቋንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክባይ የምሽሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት ነመዩ ቱርክባይ የምሽሽ
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ተክላላ ፕሮግራማችን በዚሁ ይተካለላል።